ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ዓለም አቀፉ የሰብአዊ መብቶች ባለሙያዎች ኮሚሽን በኢትዮጵያ ላይ መጀመሪያ ሪፖርቱን ትናንት ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት አቀረበ። በምክር ቤቱ የተቋቋመው የባለሙያዎች ኮሚሽን የሰሜን ኢትዮጵያ ጦርነት ከተጫረ አንስቶ በሁሉም ወገኖች ሰፊ ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን ቢገልጽም ለአብዛኞቹ ወንጀሎች ተጠያቂው ግን የኢትዮጵያ መንግስት ነው ብሏል። የኢትዮጵያ መንግስት በበኩሉ የኮሚሽኑ ሪፖርት ተጨባጭነት የጎደለው ሙያዊ መሰረትና ገለልተኝነት የሌለው ሆኖ አግኝቼዋለሁ ሲል ሙሉ በሙሉ ውድቅ አድርጎታል። ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። አራተኛ ቀን ወደ አስቆጠረው 77ኛው የተባበሩት መንግስታት ድርጅት አመታዊው ጠቅላላ ጉባኤም ወደ ኒውዮርክ እናቀናና ዘገባ ይኖረናል። አርብ መስከረም 13 2015 ዓ ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ፣ ኔልሰን ሎፔዝ ለስርጭት ምህንድስናው ተሰይሟል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜና ከእንግድ ወልዴ።
ጤና ይስጥልኝ ክቡራትና ክቡራን እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። ዓለም አቀፉ የሰብአዊ መብቶች ባለሙያዎች ኮሚሽን በኢትዮጵያ ላይ የመጀመሪያ ሪፖርቱን ትናንት ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት አቅርቧል። በምክር ቤቱ የተቋቋመው የባለሙያዎች ኮሚሽን የሰሜን ኢትዮጵያው ጦርነት ከተጫረ አንስቶ በሁሉም ወገኖች ሰፊ ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን ቢገልጽም ለአብዛኞቹ ወንጀሎች ተጠያቂው የኢትዮጵያ መንግስት እንደሆነ ተናግሯል። ህወሓት ራሱን ከሚመለከተው ክፍል በስተቀር ሪፖርቱን እንደሚቀበለው ያመለከተ ሲሆን የኢትዮጵያ መንግስት ግን ሙሉ በሙሉ እንደማይቀበለው አስታውቋል። ይህ በእንዲህ እንዳለ ዛሬ ማለዳ ላይ መቀሌ ላይ የተፈጸመ ባለው የአየር ጥቃት አንድ ሰው መገደሉን የፈረንሳይ የዜና ወኪል ዘግቧል። በሌላ በኩል ጦርነቱ ቆሞ ችግሮች በውይይት እንዲፈቱ የትግራይ የሃይማኖት ተቋማት ጉባኤና 72 አባላት ያሉት የሲቪል ማኅበራት ኅብረት ጥሪ አቅርበዋል። አድማጮች፣ እነዚህን ጉዳዮች ሁሉ የሚዳስስ ዘለግ ያለ ዘገባ በልዩ ሪፖርታችን ክፍለ ጊዜ ይኖረናል። ዩናይትድ ስቴትስ የኬንያን ሸቀጦች በብዛት በመግዛት ከዩጋንዳ ላይ የበላይነቱን መውሰዷን ከኬንያ ብሔራዊ የስታቲስቲክስ ቢሮ የወጣ አዲስ መረጃ አመለከተ። ቪክቶሪያ አሙንጋ ከናይሮቢ የላከችውን ዘገባ ደረጀ ደስታ ያቀርበዋል።
ከጥር እስከ ሰኔ 2014 ባለው ጊዜ ኬንያ ወደ ዩናይትድ ስቴትስ የላከችው ምርት በጠቅላላው 38.8 ቢሊዮን ሽልንግ ወይም ወደ 321 ሚሊዮን ዶላር ማስገኘቱን ከኬንያ ብሔራዊ የስታቲስቲክስ ቢሮ የተገኘው መረጃ አመልክቷል። በአንጻሩ ዩጋንዳ ከኬንያ ወደ አገሯ ያስገባችው ሸቀጥ ወደ 300 ሚሊዮን ዶላር ዝቅ ማለቱ ተገልጿል። በዘገባው መሰረት ተጨማሪው የመጣው በዋናነት ዩናይትድ ስቴትስ ውስጥ ከኬንያ የተመረቱ የክት ልብሶች ሽያጭ በመጨመሩ መሆኑም ተመልክተዋል። እንደ ኬን ጊቻንጋ የመሳሰሉ የምጣኔ ሀብት ባለሙያዎች ወደ ኒውዮርክ የሚደረጉ በረራዎች ቁጥር መጨመራቸውንና እንዲሁም ኬንያ ከዩናይትድ ስቴትስ ጋር ያላት የሁለትዮሽ ትብብር በጥልቀት እያደገ መሆኑን ይናገራሉ።
አሜሪካን ሀብ ቢግ ፐርቼሲንግ ፓወር ፎር ፕሮዳክትስ ኢን ኬንያ.
አሜሪካውያን በኬንያ የሚመረቱ ምርቶችን ለመግዛት ከፍ ያለ አቅም አላቸው። አሜሪካውያን መዋለ ንዋይ አፍሳሾች በኬንያ የሚገኙ ይዞታዎችንና አንዳንድ ምርቶችን ለመሸመት ስለሚችሉ አሁን ጊዜው ጥሩ መሆኑን ይገነዘባሉ። ምክንያቱም ገበያው ለነሱ የተመቸ በመሆኑ ነው።
ዩጋንዳ ለዓመታት ኬንያ ወደ ውጭ የምትልካቸውን በመግዛት ትልቋ ሀገር ሆና ቆይታለች። ይሁን እንጂ እንደ ኬንያው ቢዝነስ ዴይሊ ዘገባ በዩጋንዳ የሚገኙ ኢንቨስተሮች ዩጋንዳ ከኬንያ የምታስመጣቸውን እንደ ምግብ ዘይትና ሲሚንቶ የመሳሰሉትን ምርቶች በአገር ውስጥ ማምረት በመጀመሯ ከኬንያ የምታስገባው ምርት እየቀነሰ መጥቷል። በኬንያ የምጣኔ ሀብት ባለሙያ ዋንጋሪ ሙዬኪያ በዩናይትድ ስቴትስ የሚደገፈው የአፍሪካ የእድገት እድል ድንጋጌ አገዋ የአገሪቱ ጠንካራ ግንኙነት በአዲሱ ፕሬዚደንት ዊሊያም ሩቶ መንግስት ዘመንም ወደፊት እየተሻሻለ የሚሄድ ይመስላል ይላሉ።
The new government is also signaling pushing for greater trade with the
UK. ከዩናይትድ ስቴትስ የንግድ ባለስልጣናት ጋር በዚህ ሳምንት የተወያዩት ፕሬዝዳንት ሩቶ አዲሱ መንግስት ከዩናይትድ ስቴትስ ጋር ትልቅ የንግድ ግንኙነት እንዲኖር የሚፈልግ ስለመሆኑ ፍንጭ ሰጥተዋል። እንደ ዩናይትድ ስቴትስ የመሳሰሉት ገበያዎች በራቸውን ለንግድ ልውውጥና መሰል ግንኙነቶች ክፍት ማድረጋቸው በቴክኖሎጂ በከፍተኛ ደረጃ እያደጉ ለሚገኙት የኬንያና አካባቢው ሀገሮች አስደሳች እመርታ ነው።
ዩናይትድ ስቴትስ የውጭ ፖሊሲ ለውጥ በማድረግ በአፍሪካ ያላትን ተሳትፎ በመጨመሯ ተጠቃሚ ከሚሆኑ የአፍሪካ ሀገሮች መካከል ኬንያ አንዷ ናት። ዩናይትድ ስቴትስ የንግድ ቢሮ ሁለቱ ሀገሮች በርሻ፣ በዲጂታል ንግድ፣ በጉምሩክ ስርዓትና በሌሎች መስኮች የሚያስተሳስራቸውን ፍኖተ ካርታ ያወጡ መሆኑን ተመልክተዋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከሊባኖስ የተነሳ ፍልሰተኞችን የያዘ ጀልባ በሶሪያ ባህር ዳርቻ ሰጥሞ ቢያንስ 70 እንደሚሆኑ ሰዎች ሳይሞቱ እንዳልቀረ የሊባኖስ መገናኛ ሚኒስቴር አስታውቋል ሲል ሮይተርስ ዘግቧል። ከፍተኛ የኢኮኖሚ ችግር ከተጫናት ሊባኖስ ወደ አውሮፓ ለመሄድ በሚደረግ የተስፋ መቁረጥ ጉዞ በደንብ ባልተገነባና ከመጠን በላይ በተጫነ ጀልባ ላይ ለመሳፈር ሰዎች እየደፈሩ ነው። የሶሪያ መገናኛ ሚኒስቴር ከአደጋው ከተረፉት ሳገኘው ባለው መረጃ መሰረት ወደ አውሮፓ ለማቅናት ከሊባኖስ የተነሳችው ጀልባ ከ120 እስከ 150 የሚገመቱ ሰዎች ይዛ ነበር። በአደጋው የቤተሰብ አባላቸውን ያጡ ሰዎች ሶሪያ ድንበር ላይ አስከሬን ለመቀበል በመጠባበቅ ላይ ናቸው። የሊባኖስ የመገናኛ ሚኒስትር አሊ ሐሚዬ እንዳሉት ከአደጋው የተረፉ 20 የሚሆኑት በሶሪያ ሆስፒታሎች ሕክምና በማግኘት ላይ ሲሆኑ ከነዚህ ውስጥ አብዛኞቹ ሶሪያውያን ናቸው ብለዋል። በሊባኖስ 1 ሚሊዮን የሚሆኑ ሶሪያውያን ጦርነትን ሸሽተው በጥገኝነት ይኖራሉ። ሊባኖስን ያጋጠማት የኢኮኖሚ ድቀት በዓለም ከተመዘገቡትና ከባድ ከሚባሉት አንዱ ሲሆን 6.5 ሚሊዮን የሚሆኑ ሕዝቧ በድህነት ተመቷል። በዚህ ሳምንት መጀመሪያ ፍልሰተኞችን የያዙ ሁለት ጀልባዎች የድረሱልን ጥሪ በማሰማታቸው የሳይፕረስ የአደጋ ሰራተኞች በድምሩ 477 የሚሆኑ ተጓዦችን ከሞት ታድገዋል። የተመድ የስደተኞች ጉዳይ ቢሮ እንደሚለው ባለፉት 2 ዓመታት ሊባኖስን ለቀው የሚወጡ ሰዎች ቁጥር በጥፍ ጨምሯል። ካለፈው ዓመት ጋር ሲነጻጸር በዚህ ዓመት 70% ጨምሯል። በሩሲያ በተያዙ የዩክሬን ግዛቶች ውስጥ የህዝብ ውሳኔ ድምጽ ዛሬ በመሰጠት ላይ ነው። ህዝብ ውሳኔው ነዋሪዎቹ አካባቢያቸው ከሩሲያ ጋር እንዲቀላቀል ይፈልጉ እንደሆን ይጠይቃል። ዛሬ ድምጽ የተጀመረባቸው ቦታዎች ሉሃንስክ፣ ኬርሶን እና በከፊል በሩሲያ ቁጥጥር ስር ባለችው ዛፖሪዤዣ እንዲሁም ዶኔትስክ ክልሎች ነው። ህዝብ ውሳኔው ሩሲያ ቦታዎቹን ገንጥላ ለመቀላቀልና ህጋዊ ለማስመሰል ያደረገችው ነው በሚል የምዕራቡ ዓለም በማውገዝ ላይ ይገኛል። የጸጥታና ትብብር ድርጅት በአውሮፓ የተሰኘው ተቋም ህዝብ ውሳኔው ህገ ወጥ ነው ብሏል። የዛሬው ህዝብ ውሳኔ እየተካሄደ ያለው ከሁለት ቀናት በፊት ፕሬዚደንት ቭላድሚር ፑቲን 300 ሺህ የሚሆኑ የአገራቸውን ተጠባባቂ ወታደሮች ለልዩ ወታደራዊ ዘመቻ በሚል በከፊል እንደሚያንቀሳቀሱ ካሳወቁ በኋላ ነው። የዩክሬንን መልሶ ማጥቃትና ይዞታዎችን መልሶ መቆጣጠርን ተከትሎ ፑቲን ሰሞኑን በቴሌቪዥን ባደረጉት ጥሪ ተጠባባቂ ኃይላቸውን መጠቀም የሩሲያን ግዛትና ሉዓላዊነት ለማስከበር አስፈላጊ ነው ብለዋል። ፑቲን በመልእክታቸው የምዕራቡ ዓለም ሩሲያን ለማዳከምና ለማውደም መነሳቱን በመጠቆም ሩሲያንና ህዝቧን ለመከላከል በእጃችን የሚገኘውን ማንኛውንም አማራጭ እንጠቀማለን ብለዋል። ጥሪውን በመቃወም በሞስኮና በሌሎች የሩሲያ ከተሞች ተቃውሞ በመደረግ ላይ ሲሆን ፖሊስ ወደ 1300 የሚሆኑ ተቃዋሚዎችን ይዟል። የእንግሊዝ የመከላከያ ሚኒስቴር ዛሬ በለቀቀው መረጃ ባለፉት 3 ቀናት የዩክሬን ኃይሎች ጠንካራ ይዞታዎችን በበርካታ አውደ ውጊያዎች መቆጣጠራቸውን ይፋ አድርጓል። አውሮፓ በዩክሬን እየተካሄደ ባለው ጦርነት ሳቢያ ችግር ላይ በወደቀችበት በዚህ ወቅት ጣሊያናውያን በመጪው እሁድ ወደ ድምጽ መስጫ ያመራሉ። ወሳኝ በተባለው በዚህ ምርጫ ከሁለተኛው የዓለም ጦርነት በኋላ ለመጀመሪያ ጊዜ ቀኝ አክራሪ የጠቅላይ ሚኒስትርነቱን ወንበር ሊወስድ ይችላል እየተባለ ነው። በዩክሬኑ ጦርነት ምክንያት ያሻቀበው የነዳጅና የዳቦ ዋጋ በርካታ ጣሊያናዊ ቤተሰቦችን እና ንግዳቸውን ክፉኛ ጎድቷል ሲል አሶሲየትድ ፕሬስ ዘግቧል። ጆርጂያ መሎኒ እና የኒዮ ፋሽስት መሰረት ያለው ሃይማኖተኛው የጣሊያን ወንድሞች የተሰኘው ፓርቲያቸው በጣሊያን ምርጫ ከፊት እየመራ ያለው ነው ተብሏል። ምርጫው 27 ሀገሮች አባል በሆኑባት የአውሮፓ ህብረት የቀኝ አክራሪነት ተቀባይነት ያገኝ እንደው መመኮሪያ ነው ተብሏል። የመሎኒ ተባባሪና የቀኝ ክንፉ ሊግ ፓርቲ መሪ የሆኑት ማቴዎ ሳልቪኒ በጣሊያን የሚፈጸሙ ወንጀሎችን ሁሉ በፍልስተኛው ላይ ያላክካሉ። ሳልቪኒ በሃንጋሪና በፖላንድ የቀኝ አክራሪ መንግስት እንዲኖር ጠንካራ ርዕዮተ ዓለማዊ ድጋፍ ሲያደርጉ ቆይተዋል። በኢኮኖሚ ጫናና በነዳጅ ችግር ምክንያት አውሮፓ ተፈረካከሳለች ብለው ፑቲን እየጠበቁ ነው ሲሉ መሰረቱን ሮም ያደረገ የዓለም አቀፍ ጉዳዮች ተቋም ኃላፊ የሆኑት ናታሊ ቶቺ ለአሶሴትድ ፕሬስ ተናግረዋል። ሳልቪኒ ፑቲንን የሚደግፍ ካኔቴራ ከዚህ በፊት ለብሰው ታይተዋል ተብሏል። ምዕራቡ ዓለም በሩሲያ ላይ የጣለው ማዕቀብ ብልህነት ይጎድለዋል፣ ጣሊያንንም በጣም ይጎዳል ባይ ናቸው። በሲሲሊ የጣሊያን ወንድሞች ፓርቲ ተወዳዳሪ ሂትለርን በማወደሳቸው ከምርጫው ታግደዋል። የመሎኒ ፓርቲ አጋር መስራች የሆኑት ግለሰብ ወንድም ደግሞ በአንድ የቀብር ስነ ስርዓት ላይ የፋሽስቶችን ሰላምታ ሰጥተዋል በሚል ሲወነጀሉ፣ እርሳቸው ግን ማድረጉን ክደዋል። በመቶ ሺህ የሚቆጠሩ ፍልሰተኞች በአዘዋዋሪዎች ጀልባ ወደ ጣሊያን መምጣታቸውንና የቀኝ አክራሪዎች ማቆሚያ የሌለው የሚሉትን ፍልሰት በመቃወም የምርጫ ዘመቻ ሲያደርጉ ከርመዋል። መሎኒም ሆነ ሳልቪኒ የጣሊያንን ክርስቲያናዊ ባህሪ የማይቀበሉ በሚሏቸው መጤዎች ላይ ምሬታቸውን ያሰማሉ። ከመሎኒና ሳልቪኒ በተቃራኒ የቆሙት የግራ ዘመሙ ዲሞክራቲክ ፓርቲ መሪና የቀድሞ ጠቅላይ ሚኒስትር ኤንሪኮ ሌታ ናቸው። በህጋዊ መንገድ ለመጡ ስደተኞች ለልጆቻቸው ዜግነት እንዲያገኙ ለማመቻቸት ይፈልጋሉ። በመጨረሻም አድማጮች፣ ሳውዲ አረቢያ ሴቶችን ጭምር የሚያሰለጥን የህዋ ፕሮግራም ልትጀምር እንደሆነ ትናንት ይፋ አድርጋለች። በአልጋ ወራሽ መሐመድ ቢን ሳልማን የሚደገፈው ፕሮግራም ሴቶች በሥራ መስክ በይበልጥ ተሳታፊ እንዲሆኑ ጥሪ አድርጓል። ሀገሪቱ የመጀመሪያዋን ሴት የሳውዲ ዜጋ ወደ ህዋ በመላክ በታሪክ እንዲመዘገብ ታደርጋለች ብለዋል የፕሮግራሙ ቃል አቀባይ። እስላማዊት ሀገር ራይ 2030 በሚለው ፕላኗ መሰረት የሳይንስና የቴክኖሎጂ ብልጽግና ፕሮግራም በማካሄድ ላይ ነች። የአልጋ ወራሹ ግማሽ ወንድምና የአየር ኃይል አብራሪ የሆኑት ልዑል ሱልጣን ቢን ሳልማን በእንደ አውሮፓን አቆጣጠር 1985 በተካሄደ የናሳ ዲስከቨሪ ሚሽን ውስጥ ከነበሩት ሰባት አባላት አንዱ ነበሩ። ቢን ሳልማን የንጉሱ አማካሪ ሆነው ባለፈው ዓመት ከመሸማቸው በፊት የሳውዲ አረቢያ የህዋ ኮሚሽን ኃላፊ ሆነው ከእንደ አውሮፓን አቆጣጠር 2018 ጀምሮ አገልግለዋል። አድማጮች፣ የምሽቱ ዜና በዚሁ ተጠናቋል። መልካም የሳምንት መጨረሻ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። መስከረም 13 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየናት፣ አበባየሁ ገበያው የዌብና ማኅበራዊ መገናኛ ቅንብሮቻችን ታሰናዳልናለች። በቀጥታ የስርጭት ድምፅና ምስል ቅንብሩ ቲያን ዋንግ ተሰይማለች። በዓለም ዜናዎች የጀምረው መደበኛው ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ታዲያ ቀዳሚውን የዕለቱን አብይ ርዕስ ከማሰማታችን አስቀድሞ ቆየት ብሎ ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
የሸቀጣሸቀጥ ወይም አንዳንዶቹ እቃዎች የአቅርቦትና የፍላጎት አለመጣጣም ከመሆኑ ብቻም ሳይሆን በአሻጥሮቹም ከፍተኛ ሁኔታ የተገባባቸው ስለሆነ የመንግስት ኃላፊዎችም የሚባሉትም ሳይቀር እየገቡባቸው ስለሆነ እነዚህን ጥርት ባለመልኩ የሚጠበቅበትን ክትትልና ቁጥጥር በማድረግ የግብይት ስርዓቱ በስርዓት እንዲሰራ፣ የአቅርቦት እጥረት ያለባቸውንም የአቅርቦት እጥረት እንዲጨምሩ የማድረግ ስራዎች መሰራት መቻል አለባቸው።
ዶክተር አረጋ ሹመቴ ይባላሉ። የምጣኔ ሀብት ባለሙያ ናቸው። በኢትዮጵያ ባለው ከፍተኛ የዋጋ ውድነት ዙሪያ ያካሄዱትን ጥናት አስመልክቶ ከሰጡት አስተያየት የተወሰደ ነው። ያለፈውን ዓመት መለስ ብሎ ከሚያስቃኙ ተከታታይ ዝግጅቶቻችን በአንዱ ለዛሬው ምሽት ተሰናድተዋል። በዚያ ፕሮግራም ታገኟቸዋላችሁ። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ በመግቢያችን ያስተዋወቅኩት የዕለቱ አቢይ ርዕስ ዓለም አቀፉ የሰብአዊ መብቶች ባለሙያዎች ቡድን በኢትዮጵያ ላይ የመጀመሪያ ሪፖርቱን ትላንት ለተባበሩት መንግስታት ድርጅት ምክር ቤት አቅርቧል። በምክር ቤቱ የተቋቋመው የባለሙያዎች ቡድን የሰሜን ኢትዮጵያ ጦርነት ከተጫረ አንስቶ በሁሉም ወገኖች ሰፊ ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን ቢገልጽም ለአብዛኞቹ ወንጀሎች ግን የኢትዮጵያ መንግስት ተጠያቂ አድርጓል። ህወሓት ራሱን ከሚመለከተው ክፍል በስተቀር ሪፖርቱን እንደሚቀበለው ያመለከተ ሲሆን የኢትዮጵያ መንግስት ግን ሙሉ በሙሉ እንደማይቀበለው ይፋ አድርጓል። ይህ በእንዲህ እንዳለ ዛሬ ማለዳ ላይ መቀሌ ላይ ተፈጸመ ባለው የአየር ጥቃት አንድ ሰው መገደሉን የፈረንሳይ ዜና ወኪል ዘግቧል። በሌላ በኩል ጦርነቱ ቆሞ ችግሮች በውይይት እንዲፈቱ የትግራይ ሃይማኖት ተቋማት ጉባኤና 72 አባላት ያሉት የሲቪል ማህበራት ህብረት ጥሪ አቅርበዋል። ኬኔዲ አባተ እንዲህ አቀናብሮታል።
በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተመድ የሰብአዊ መብቶች ምክር ቤት በታሳስ 2014 ዓ.ም የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ትናንት የምርመራ ሪፖርቱን ለምክር ቤቱ አቅርቧል። ኮሚሽኑ ባቀረበው በዚህ የመጀመሪያ ሪፖርቱ በ2013 ዓ.ም ጦርነቱ ከተጀመረበት ጊዜ አንስቶ በሁሉም ወገኖች ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ መረጃ ማግኘቱን አስታውቋል። መንግስትም ሆነ ህወሓት በጦርነቱ ከወንጀል ጸዱ እጆች እንደሌሏቸው 3 አባላት ያሉት ኮሚሽኑ በሪፖርት አመልክቷል። ይሁን እንጂ በሪፖርቱ ለተመዘገቡት አብዛኞቹ ወንጀሎች ተጠያቂው መንግስት እንደሆነ ጠቁሞ ከወንጀሎቹ የተወሰኑት አሁንም እንደቀጠሉ መሆናቸውን ተናግሯል። የኮሚሽኑ ሰብሳቢ ካሪ ቤቲ ሙሩንጊ ፌደራሉ መንግስትና አጋሮቹ ለሲቪሉ ህዝብ ህልውና አስፈላጊ የሆኑ ንብረቶችን አንድም ዘርፈዋል አሊያም አውድመዋል ብለዋል። አክለውም በእነዚህና በሌሎችም ኢሰብአዊ አድራጎቶች ምክንያት ከክልሉ ህዝብ 90% የሚሆነው በከፍተኛ መጠን እርዳታ ተጠባቂ መሆኑን መግለጻቸውን ሊሳ ሽላይን ከጄኔቫ ለቪኦኤ ዘግባለች። በመሰረታዊ አገልግሎቶች የምግብ የጤናና ሌሎች የሰብአዊ ድጋፎች ተደራሽነት ላይ ያለው ሰፊ መከልከል በሰብአዊነት ላይ የሚፈጸም ወንጀል ሊሆን ይችላል ብለን ለማመን ምክንያቶች አሉን ያሉት ምሩንጊ የፌደራሉ መንግስት ረሃብን እንደ ጦር መሳሪያ በመጠቀም የጦር ወንጀል እየፈጸመ ነው ብለን የምናምንባቸው ምክንያቶችም አሉን ብለዋል። የትግራይ ኃይሎች ደግሞ ሰብአዊ እርዳታን ስለመዝረፋቸው ወይም አላግባብ ስለመውሰዳቸው የሚጠቁም መረጃ ለኮሚሽኑ መድረሱን ምሩንጊ አስታውቀዋል። የትግራይ ኃይሎች ከባድ የሰብአዊ መብቶች ረገጣ ፈጽመዋል ብለን ለማመን ምክንያቶች አግኝተናል ሲልም በሪፖርቱ ያመለከተው የተመድ የሰብአዊ መብቶች ምክር ቤት ያቋቋመው የባለሙያዎች ኮሚሽን አንዳንዶቹም የጦር ወንጀል ሊሆኑ እንደሚችሉ ጠቁመዋል። የኢትዮጵያ አየር ኃይልም የጦር ወንጀሎችን እንደፈጸመ ለማመን ምክንያቶች እንዳሉ የተናገሩት የኮሚሽኑ ሰብሳቢ ምሩንጊ በሰላማዊ ሰዎች ላይ ሆን ተብሎ ተፈጽመዋል ያሏቸው ጥቃቶች ብዙ ሲቪሎችን ለሞትና ለአካል ጉዳት መዳረጋቸውን አመልክተዋል። የመድፈር ጥቃቶች ደግሞ በጦርነቱ በተሳተፉ አካላት ሁሉ መፈጸማቸውን ያመለከተው የኮሚሽኑ ሪፖርት የኢትዮጵያና የኤርትራ ኃይሎች በመጠን ከፍተኛውን የመድፈርና ጾታዊ ጥቃቶች እንደፈጸሙ አብራርቷል። ኮሚሽኑ በመጨረሻ ባቀረበው ምክር ሐሳብ ሁሉም ወገኖች ግጭቱን እንዲያቆሙና ዓለም አቀፍ የሰብአዊነትና ሌሎች መብቶችን ከመጣስ እንዲቆጠቡ፣ ኢሰብአዊ አድራጎቶችን የፈጸሙ የሰራዊቶቻቸውን አባላት ተጠያቂ እንዲያደርጉም ጠይቋል። የኢትዮጵያ መንግስት ያልተገደበና የተሟላ የሰብአዊ እርዳታ ተደራሽነትን እንዲያረጋግጥም ኮሚሽነሮቹ ጠይቀዋል። ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ዓለም አቀፉ የሰብአዊ መብት ኮሚሽን በኢትዮጵያ ላይ ያቀረበውን ሪፖርት እንደሚቀበል ህወሓት ትናንት አስታውቋል። የኢትዮጵያ መንግስት በበኩሉ የኮሚሽኑን ሪፖርት ተጨባጭነት የጎደለው ሙያዊ መሰረትና ገለልተኝነትም የሌለው ሆኖ አግኝቼዋለሁ በማለት ሙሉ በሙሉ ውድቅ አድርጎታል። በጄኔቫ የኢትዮጵያ አምባሳደርና የተባበሩት መንግስታት ቢሮ ቋሚ ተወካይ ዘነበ ከበደ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ትናንት ሲናገሩ ሪፖርቱ ያለምንም ጥርጥር በአንድ ወገን ላይ ያነጣጠረና አድሏዊ ድምዳሜውም ፖለቲካዊ ይዘት ያለው ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ኢትዮጵያ በአፍሪካ ህብረት ጥላ ስር በሚደረግ ድርድር ግጭቱን በሰላማዊ መንገድ ለመፍታት ቁርጠኛ መሆኗንም የተናገሩት አምባሳደሩ የሰብአዊ መብቶች ምክር ቤት አባላት የባለሙያዎች ኮሚሽኑን ሪፖርት ውድቅ እንዲያደርጉና የኮሚሽኑ የስልጣን ጊዜ እንዳይራዘምም መጠየቃቸውን የሊሳ ሽላይንስ ዘገባ ያመለክታል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ሪፖርቱን በማስመልከት ባወጣው መግለጫ ዓለም አቀፉ የተመድ የሰብአዊ መብቶች ባለሙያዎች ኮሚሽን ያወጣው ሪፖርት ውስንነቶችና ተግዳሮቶች እንዳሉት መገንዘቡን ገልጿል። ይህ በእንዲህ እንዳለ ዛሬ ማለዳ ላይ መቀሌ ተፈጽሟል በተባለ የአየር ጥቃት አንድ ሰው እንደተገደለ AFP ዘግቧል። የጥቃቱ ሰለባ የ60 ዓመት ሰው መሆናቸውን ከአይደር ሪፈራል ሆስፒታል ዳይሬክተር ዶክተር ክብሮም ገብረስላሴ ማረጋገጡን የፈረንሳዩ የዜና ወኪል በዘገባው መልክቷል። ጦርነቱ ካገረሸበት ጊዜ አንስቶ በትግራይ ክልል በተፈጸሙ የአየር ጥቃቶች የዛሬውን ጨምሮ የ17 ሰዎች ህይወት ማለፉን በክልሉ የሚገኙ ሆስፒታሎች መግለጻቸውም በዘገባው ተጠቁሟል። ይሁን እንጂ በአየር ጥቃት ሰዎች ስለመገደላቸው ከኢትዮጵያ መንግስትም ይሁን ከሌላ ሶስተኛ ወገን የወጣ ማረጋገጫ የለም። በሌላ በኩል ጦርነቱ ቆሞ ችግሮች በውይይት እንዲፈቱ የትግራይ የሃይማኖት ተቋማት ጉባኤ ጥሪ ማቅረቡንና 72 አባላት ያሉት የሲቪል ማህበራት ህብረትም እንዲሁ ጦርነቱ እንዲቆም መጠየቁን መቀሌ የሚገኘው ሪፖርተራችን ሙሉጌታ ጽባህ ዘግቧል። በአየርም በመድረም ድብደባዎች እየተፈጸሙ መሆናቸውንና ጦርነቱ እልቂት እንዲጨምር የሚያደርግ መሆኑ እንዳሳሰበው የገለጸው የሃይማኖት ተቋማቱ ጉባኤ የእምነትና ታሪካዊ ተቋማት ጉዳት እየደረሰባቸው እንደሆነ አመልክቷል ሲልም ጠቁሟል። መሰረታዊ አገልግሎቶች እንዲከፈቱና ሰብአዊ እርዳታ እንዲገባ የጉባኤው መግለጫ ጠይቆ ዓለም አቀፍ ተቋማትም ተግባራዊ እርምጃ ሊወስዱ ይገባል ሲል አሳስቧል ይላል የሙልጌታ ዘገባ። ይህ በእንዲህ እንዳለ የሲቪል ማህበራቱ ህብረት ባወጣው መግለጫ ያገረሸው ጦርነት ሰብአዊ ቀውስ ያስከተለ መሆኑን አስመልክቶ የድሮንና የከባድ መሳሪያ ድብደባ በሰላማዊ ሰዎች ላይ ጉዳት እያደረሰ ነው ብሏል። የህብረቱ ስራ አስኪያጅ አቶ ያሬድ በርሀ ዛሬ ለቪኦኤ በሰጡት ቃል ግጭቱ እንዲቆምና ሰላማዊ መፍትሄ እንዲፈለግ ተፋላሚ ያሏቸውን ሁሉ አሳስበዋል።
የተለያዩ ድሮን ጥቃቶች እየተፈጸሙ ነው። አዲግራት፣ ሸራሮ፣ ራማና የገጠር አካባቢዎችን ጨምሮ የተለያዩ ድብደባዎች እየተፈጸሙ ነው። በዚህ ምክንያትም ሲቪሊያኖች ሞተዋል፣ ለጉዳት ተዳርገዋል፣ ቆስለዋል፣ ንብረትም ወድመዋል። በዚህ ምክንያት ደግሞ ሰፊ ሰብአዊ ቀውስ እየገጠመን ነው ማለት ነው። ስለዚህ ሁኔታው ከቁጥጥር እንዳይወጣም ስጋት አለን። ስለዚህ ጦርነቱ በአስቸኳይ ቆሞ በሰላማዊ መንገድ የሚፈታበት ሁኔታ መፈለግ አለበት ማለት ነው። በዚህ ሂደት ተፋላሚ የሚባሉት ኃይሎች ጦርነቱን አቁመው በሰላም የሚፈቱበት ሁኔታ ማመቻቸት አለባቸው። ይሄ ነው ጥሪያችን።
ጦርነቱ ቆሞ ግጭቱ በሰላም እንዲፈታ በመጠየቅ በመላ ኢትዮጵያ የሚንቀሳቀሱ 35 የሲቪል ማህበራት በቅርቡ ያወጡትን መግለጫና ሴቶች ያሰሙትን ጥሪም እንደሚያደንቁ አቶ ያሬድ አክለው ገልጸዋል። ጦርነቱ እንዲቆምና የሰላም ንግግሮች እንዲጀመሩ ሌሎች የሀገር ውስጥና የውጭ አካላትም ተደጋጋሚ ጥሪ ቢያቀርቡም ነሐሴ 18 2014 ዓ.ም ዳግም ከተቀሰቀሰ አንድ ወር ያስቆጠረው የሰሜን ኢትዮጵያው ጦርነት ተባብሶ እንደቀጠለ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ዛሬ አራተኛ ቀኑን ወደ አስቆጠረው የተባበሩት መንግስታት አመታዊው ጠቅላላ ጉባኤ ባልደረባችን ሀብታሙ ስዩም ለዛሬ የሚያስቃኘንን ወደምንመለከትበት ክፍል ነው የምናልፈው። ሀብታሙ በስልኩ መስመር ተገኝቷል። ሀብታሙ እንደምን ዋልክ?
እንደምን ዋልሃል አሉላ? እንደምን አምሽታችኋል አድማጮቻችን?
ሀብታሙ እንግዲህ ሰሞኑን ስናደርግ እንደነበረው አንኳር አንኳር ጭብጦችን ታጋራናለህ። ከዛሬው የጉባኤው ውሎ ክንውኖች አንዳንዱን ለማንሳት ያህል ሰዓቱ የደረሰ የሚመስለውን በጸጥታው ምክር ቤት በአግባቡ በተባበሩት መንግስታት የጸጥታው ምክር ቤት ተገቢ ውክልና ለማግኘት የቀረበውን በተደጋጋሚ የሚቀርበውን ጥያቄ ጨምሮ የአፍሪካ አህጉራዊ ጥያቄ ነው። አህጉሪቱን በሚመለከቱ ጉዳዮች ላይ ምን ተነገረ? ምን ትኩረት እንዲሰጠው ተጠየቀ ይሆን? ከሱ ብንጀምር
አሉላ። እንግዲህ ቀደም ብለህ አንተም እንደተቃቀስከው የዘንድሮ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አፍሪካውያን መሪዎች አህጉሩን በሚመለከቱ ጉዳዮች ላይ ከሞላ ጎደል ተመሳሳይ ድምፅ ያሰሙበት ነበረ። እስከ ዛሬ ድረስ ባሉት ቆይታዎች ያሰሟቸው ንግግሮች እንደማሳያ መጥቀስ ይቻላል። በዋነኝነት አፍሪካ በጸጥታው ምክር ቤት ውስጥ ቋሚ መቀመጫ እንዲኖራት መጠየቁን ማሳያ ማድረግ እንችላለን። ይህ ጥያቄ በርግጥ ዛሬ የተጀመረ አይደለም። ከአስር ጉባኤዎች በፊት ራሱ የአልጄሪያ የቀድሞ የውጭ ጉዳይ ሚኒስትር ሙራድ ሚሊሲ የጸጥታው ምክር ቤት አሰራር መከለስ፣ የዲሞክራሲ ባህልን መጎናጸፍ፣ አዳዲስ አባላትን ማካተት አለበት ሲሉ ተናግረው ነበረ። ከዚያ በኋላ እንግዲህ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ጨምሮ አፍሪካውያን መሪዎች አምስት ብቻ ቋሚ አባላት ያሉት ጸጥታው ምክር ቤት ስብጥርን የተመለከተ አስተያየት ሰጥተዋል። እነዚህ ሀገራት እንግዲህ አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይና እንግሊዝ ናቸው። ሌሎቹ በየሁለት ዓመቱ የሚቀያየሩ አባላት ናቸው። በአሁኑ ጉባኤ ላይ ሁለት መሪዎችን በማሳያነት መጥቀስ እንችላለን። የመጀመሪያው የሴኔጋሉ ማኪሳል ናቸው። እሳቸው የጸጥታው ምክር ቤት የአሁኑ ስብጥር የምንኖርበትን ዓለም አያንጸባርቅም ሲሉ ተደምጠዋል። የአፍሪካን በተሻለ ሁኔታ በጸጥታው ምክር ቤት ልትወከል ይገባል ሲሉም እንግዲህ ጥሪ አቅርበዋል። እሳቸው ሌላው ማሳያችን የሚሆኑት የኬንያው መሪ ዊሊያም ሩቶ ናቸው። እሳቸው አፍሪካን በተመለከተ የሀገራት የትብብር ውሳኔ ሰጭነት ደካማ ነው ሲሉም ተናግረዋል። አፍሪካን በተመለከተ ለመጨረሻ ጊዜ ጠንካራ የሀገራት ስምምነት የነበረው በበርሊኑ ኮንፈረንስ ጊዜ ነው ሲሉም ተችተዋል። እንደምታስታውሰው አሉላ፣ አውሮፓውያን አፍሪካን ለመቀራመት የጠሩት ጉባኤ ነው የበርሊን ኮንፈረንስ 1889 ላይ። የአፍሪካን ውክልና በተመለከተ ሀገሬ በጸጥታው ምክር ቤት ውስጥ ጠንካራ የአፍሪካ ድምፅ እንዲገኝ ቁርጠኛ ናት ብለዋል። ምክር ቤቱ መሻሻል ዲሞክራሲያዊ መሆን እንዳለበትም አክለዋል። የቀደም ብለን የጠቀስነውን የአልጄሪያ የውጭ ጉዳይ ሚኒስትር ሙራድ ሚሊሲ ንግግር ያስታወሰ ይመስላል የእሳቸው ንግግር። እንግዲህ ዘንድሮው የአፍሪካ መሪዎች ጥሪ ከጸጥታው ምክር ቤት አባላትም ድጋፍ ያገኘ ይመስላል። ቀደም ብለው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከአፍሪካም ከላቲን አሜሪካም ሆነ ከካሪቢያን ሀገራት የጸጥታው ምክር ቤት ቋሚና ጊዜያዊ አባላት እንዲጨመሩ ድጋፍ እንደምታደርግ ሀገራቸው ተናግረዋል። ከዚህ በተጨማሪም የአየር ንብረት ጦስን በተመለከተ፣ ዓለም አቀፉን የምጣኔ ሀብት ልዩነትን በተመለከተ ከሞላ ጎደል ተመሳሳይ ስጋትና የመፍትሄ ጥያቄዎች በአፍሪካውያን መሪዎች ሲስተጋቡ ታይተዋል እስከዛሬ ባለው ቆይታ። አሉላ
መልካም። ሀብታሙ፣ ጊዜው የደረሰ ይመስላል። እንዳልኩት በእርግጥ የደረሰ ይመስላል። ዓለም እየተስማማበት ነው። ብዙ ጊዜ ሲጠየቅ የቆየ እንግዲህ ብዙ የሚያነጋግርም የተለዩ ለውጦችም የሚያመጣ መሆኑን ወደፊት በሚቀርቡ ዘገባዎችም እንመለከታለን። ወደ ሌላ ርዕስ ላሻግር። ሀብታሙ፣ በጊዜ ሽግሽግ ምክንያት የተናጋሪዎች ቀንና ሰዓት ቀደም ብሎ ከተነገረው መለዋወጡን ሰምተናል። ምናልባት በዚያው ምክንያት ሊሆን ይችላል የኢትዮጵያ መሪዎች በዛሬው ዕለት ይናገሩ ይሆናል የሚል ግምት ነበረ። ወደ ነገ መሻገሩን ወይም ለነገ መያዙን ተረድተናል። ማን ነው ተናጋሪው ኢትዮጵያን ወክሎ? ከወዲሁስ እንደው ጋዜጠኛ እጅ የደረሱ ከወዲሁ ልታጋራን የሚችል ሊነሱ ይችላሉ የሚባሉ ጭብጦችም ካሉ?
ያው አሉላ፣ ቀደም ብለህ እንደጠቀስከው ኢትዮጵያን የወከሉት አመራር ንግግር ያደርጋሉ ተብሎ የተጠበቀው በዛሬው ቀን ነበረ። ግን ትናንት አመሻሹን በወጣው የንግግር ድልድል መሰረት የኢትዮጵያ ተወካይ ነገ በኒውዮርክ አቆጣጠር ማለዳ ላይ ንግግር ያደርጋሉ ተብሎ የሚጠበቀው። ተናጋሪው ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መሆናቸውን ነው የመርሃ ግብር መግለጫ የሚያሳየው። የንግግራቸው ማጠንጠኛ ምን እንደሚመስል እንግዲህ ኦፊሳላዊ ጥቆማ የለም። ሆኖም ከጠቅላላ ጉባኤው ባህል አንጻር ሀገሪቱን የገጠሙ ችግሮችና ዓለም አቀፍ ማህበረሰብን ርብርብ የሚጠይቁ ጉዳዮችን ያነሳሉ ተብሎ ይጠበቃል። እንደሚታወቀው ኢትዮጵያ በእርስ በርስ ጦርነት፣ በድርቅና በሌሎች ችግሮች ስትናጥ እንደመክረሟ ከእርዚህ ጋር የተገናኙ ጉዳቶችንና የመፍትሄ ሀሳቦችን ይጠቁማሉ ተብሎ ይጠበቃል። በነገራችን ላይ አሉላ፣ በነገ ዕለት የግብጽ ተወካይም የውጭ ጉዳይ ሚኒስትሩ ሰመ ሽኩሪ ናቸው። ኢትዮጵያን ተከትለው ንግግር ያደርጋሉ ተብሎ ይጠበቃል። በታላቁ ህዳሴ ግድብ ፍጥጫ ውስጥ የሰነበቱት ሀገራት በነገው ንግግራቸው ይህን ያስተጋቡ እንደሆነ እንግዲህ አብረን የምናየው የምናዳምጥ ይሆናል ማለት ነው። አሉላ
ግሩም፣ ብዙ ትኩረት የሚስብ ይመስለኛል። በጠቃቀስካቸው አበይት ምክንያቶች ሳቢያ ለኢትዮጵያውያንም የተለየ ትኩረት የሚስብ ወይም የኢትዮጵያ ውክልና የሚታይበት ነው። የመጨረሻውን ሀሳብ ሀብታሙ፣ ዓለም ወጣቶች እየሆነች ነው። በሁሉም ሀገራት ይበልጡን ደግሞ በአፍሪቃ ወጣቶች በቁጥራቸው ከፍተኛ ደረጃ በደረሰበት ዘመን ይሄ ጉባኤ የአዋቂዎች ብቻ ስብስብ፣ ስለ አዋቂዎች ብቻ የሚነገር ነው ወይስ የወጣቶች ጉዳይም ትኩረት እያገኙ ነው? አንተ የወጣቶች ፕሮግራም ማዘጋጅ እንደመሆንህ ብዙ ቀልብ ሰጥተህ እንደምትከታተለው ገምታለሁ። እሱን የመጨረሻ እናድርገው የምታካፍለን ካለ።
መልካም አሉላ። እንግዲህ የተባበሩት መንግስታት ድርጅት ከዓለም ህዝብ ግማሹ ከሰላሳ ዓመት በታች የሆነ ወጣት ነው ሲል ቀደም ብሎ ጠቅሷል። ስለዚህ ዛሬ ላይ የሚነሱት ሀሳቦች በአንድም ሆነ በቀጥታ መንገድ ወጣቶችን መመልከታቸው መንካታቸው አልቀረም። ነገር ግን ወጣቶችን በቀጥታ የሚነኩ ጉዳዮች ተነስተዋል። የመጀመሪያው የትምህርት ጉዳይ ነው። እንዲሁም የትምህርትን ጉዳይ የተመለከተ የተነጠለ ጉባኤ ከሰሞኑ ተደርጓል። ከመስከረም 16 ከ19 የነበረ ጉባኤ ነው። የትምህርት ሽግግር ጉባኤ የተሰኘ ነበረ። በዚህ ጉባኤ ላይ እንደተነገረው ከሆነ የኮቪድ-19 ቫይረስ በትምህርት ስርዓት ታይቶ የማይታወቅ ጉዳት ማድረሱ ተነግሯል። የትምህርት ሂደትን 20 ዓመት ነው ወደኋላ እንደጎተተው የተነገረው። በዓለም ላይ ከ90% በላይ ህጻናት በኮቪድ ምክንያት ከትምህርታቸው ተቆራርጠዋል ተብሏል። በዚህ ምክንያት በርካታ ተማሪዎች በተለይ ደግሞ በሴቶችና በወጣት ሴቶች ላይ ቋሚ ወይንም ደግሞ ለዘመናት የሚሸጋገር ጠባሳና ተጽዕኖ እንዳሳደረ ተገልጿል። ይሄ የትምህርት ጉባኤ በትምህርት ላይ የተፈጠረውን ዓለም አቀፍ ቀውስ በምን መልኩ መመከት እንደሚገባም ምክክር የቀረበበት፣ ሀሳቦች የተንሸራሸሩበት ነበረ። ፍትሐዊ፣ አካታች፣ ጥራት ያለው ትምህርት ሊዳረስባቸው የሚችሉ መላዎችም በተሳታፊዎች ተወስተዋል። እንደው ሌሎችም በሴቶች መብት፣ በሰብአዊ መብት እንዲሁም በሌሎች ጉዳዮች ላይም የተደረጉ ስብሰባዎች፣ ምክክሮች ነበሩ። ለማሳያነት ግን ይህንን ጠቅሻለሁ። አሉላ
ሀብታሙ አመሰግናለሁ። እንግዲህ በስርቆሽ ከጉባኤው አዳራሽ አስገብተህናል። በርከት ባሉት አንኳር አንኳር የውይይት ሀሳቦች በመድረኩ የቀረቡትን ዝግጅቶች አሳይተህናል። በመጪዎቹ ቀናትም እንዲሁ እንደምንጋራ ወዲህ ከተመለስክም በኋላ ሰፋ ያለ ዘገባ እንደሚኖርህ ገምታለሁ። በነገው ዕለት የሚኖረውን ለኢትዮጵያውያን አድማጮች የተለየ ትኩረት የሚሰጠውንም እንዳመችነቱ እናስተናግዳለን። እንግዲህ ብዙ ሩጫ ይጠብቅሃልና አሁንም በዚሁ እንሰናበት። አመሰግናለሁ። መልካም ቀን ሀብታሙ።
አመሰግናለሁ አሉላ። መልካም ምሽት አድማጮቻችን።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ዘገባችን ደግሞ ከኒውዮርክ ወደ ኦሮሚያ ክልል የሚወስድን ይሆናል። በኦሮሚያ ክልል ምዕራብ ጉጂ ዞን የመጡ እንዲሁም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ ፓርላማ በበኩሉ ሸኔ በሚል በአሸባሪነት የፈረጀው ቡድን ታጣቂዎች በፈጸሙት ጥቃት 5 የአማሮ ልዩ የልዩ ወረዳ አርሶ አደሮች ሲገደሉ 3 ደግሞ መቁሰላቸውን ቤተሰቦቻቸውና ነዋሪዎች ገልጠዋል። የአማሮ ልዩ ወረዳ አስተዳደር በበኩሉ ጥቃቱ መፈጸሙን አረጋግጦ በአካባቢው ለዓመታት የዘለቀውን ጥቃት ማስቆም ያልተቻለው ቡድኑ በአዋሳኝ የገላና ወረዳ የሚገኙ ቀበሌዎችን በመቆጣጠሩ ነው ይላል። ለዚህ ዘገባ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በፓርላማ ደግሞ ሸኔ በሚል በአሸባሪነት የተፈረጀው ቡድን ጥቃቱን አለመፈጸሙን በመግለጽ አስተባብሏል። ዮናታን ዘብዲዮስ ነው ያጠናቀረው።
በደቡብ ክልል አማሮ ልዩ ወረዳ ዶርባደ ቀበሌ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና የኢትዮጵያ ፓርላማ ግን ሸኔ በሚል በአሸባሪነት የተፈረጀው ቡድን ፈጸመ በተባለ ጥቃት ሰዎች ተገሏል ብለዋል የቀበሌው ነዋሪ አቶ ጴጥሮስ በንጆም።
ያው የሞቱት 5 ሰዎች የቆሰሉት 3 ሰዎች ትላንት እኛ ላይ ያመጡት መዘዝና ወረራ በጣም ከባድ ነው።
ምዕራብ ጉጂ ዞን ገላና ወረዳ ምሽግ ሰርተው ጥቃት ይፈጽማሉ በተባሉት በእነዚህ ታጣቂዎች በማሳቸው የግብርና ስራ ሲሰሩና ከብቶቻቸውን ሲጠብቁ ነበሩ ያሏቸው 5 ሰዎች ተገልደዋል ሲሉ የገለጹት ደግሞ የዶርባዴ ቀበሌ ነዋሪ አርሶ አደር አቶ ካቤና ሎሌ ናቸው።
5 ሰው ሞተዋል፣ 3 ቆስለዋል። 5 ሰው እዛው በቦታው ነው ሞተው።
በየዓመቱ ይደርስብናል በሚሉት ጥቃት የተነሳ ችግር ላይ መውደቃቸውንም አርሶ አደሮቹ ለአሜሪካ ድምፅ ተናግሯል።
ተክሎ አርሶ ነበረ ይኖሩ ነበሩ። አሁን እንግዲህ ያው ተፈናቅለው ወደ ሌላ ቀበሌ ስላሉ የትን በቃ ያው ሌላ ቀበሌ ነው አሉት። ዋሮ ምናምን ሰርቶ ይኖራል።
ጥቃቱን የፈጸሙ በኦሮሚያ ክልል ምዕራብ ጉጂ ዞን የሚንቀሳቀሱ ይሄው ሸማቂ ቡድን ነው ብለዋል ነዋሪዎቹም። የቀበሌው 600 አባወራዎች ከቤታቸው ተፈናቅለው ውጭ መሆናቸውም ገልጸዋል። ከተገደሉ ሰዎች በተጨማሪም በቡድኑ ጥቃት የተጎዱ 3 ሰዎች ቆስለው በኬሌ የመጀመሪያ ደረጃ ሆስፒታል የሕክምና አገልግሎት የተሰጣቸው ነው ሲሉም ገልጸዋል። የኬሌ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ በለጠ ደፋር የጥቃቱ ሰለባ ከሆኑት ውስጥ 3 አርሶ አደሮች የሕክምና እርዳታ የተደረገላቸው ነው ሲሉ በስልክ ለቪኦኤ አስረድተዋል።
የሞቱት አምስት ናቸው የቆሰሉት በጥይት ተወቅተው፣ ሶስት ናቸው አንድ ልዩ ኃይል። ጉዳቱ ያው የጥይት ጉዳት ከባድ ነው። አሁን ግን ያሉበት ደረጃ ጥሩ ነው። የሕክምና አገልግሎት አግኝተው አሁን ጥሩ ደህና ደረጃ ላይ ናቸው።
የአማሮ ልዩ ወረዳ ዋና አስተዳዳሪም አቶ ወገነ ብዙነ በታጠቀ ቡድን ጥቃት መፈጸሙን በስልክ ለአሜሪካ ድምፅ አረጋግጧል።
ከዚህ በፊትም ለስድስት ዓመታት የዘለቀ የጸጥታ ችግር አለ። በተለይም ደግሞ ይሄ የጸጥታ ችግር የዚህ አካባቢ ላይ የሸኔ እንቅስቃሴ እንዳለ ይታወቃል። የሸኔ እንቅስቃሴ ብቻ ሳይሆን ሸኔ አደራጅቶ ያሰማራው ፎሌ የሚባል የሸኔ ተላላኪ ቡድን በተደጋጋሚ የኮሪያ አርሶ አደሮች ላይ ተደጋጋሚ ጥቃቶች ያደርሳል። በትላንትና ዕለትም ምን አርሶ አደሩ ማሳ ላይ ባለበት ሁኔታ አምስት አርሶ አደሮችን ገሎ ሶስት አርሶ አደሮችን አቁስሎብናል። ይሄ በትላንትናው ዕለት በተጨባጭ ጎርባሬ የሚባል ቀበሌ ላይ የተፈጸመ ክስተት ነው። ይሄንን ጉዳይ ክልሉ መንግስት ጋር በጋራ ሆነን እየሰራ ነው ያለነው ስራ አለ። የፌዴራል መንግስትም ይህንን ነገር እንዲያግዘን ያቀረብነው ጥሪ አለ። በተለይም ደግሞ ይህን ጉዳይ ዛሬ የትላንትናውን ክስተት ልዩ የሚያደርገው የፌዴራል መንግስት ጣልቃ ገብቶበት ይህንን ነገር ለስድስት ዓመታት የዘለቀውን ግጭት ምክንያቱን እንዲያጣራ ቡድን አስገብቶ ባለበት ሁኔታ ላይ ይሄ ችግር በዘላቂነት እንዲፈታ የማይፈልጉ ኃይሎች አሉ። ሸኔ አለ፣ ሸኔ ተላላኪ ኃይል አለ። እነዚህ ኃይሎች ይህንን ነገር እንቅፋት ሆነው ንጹህ የሆነ የኮሪያ አርሶ አደር ላይ ጥቃት አድርሰዋል።
ጥቃቱን ማስቆም ያልተቻለበትን ምክንያት ሲናገሩ ቡድኑ አጎራባች የገላና ወረዳን በመቆጣጠሩንም ብሏል።
እዚህ አካባቢ ላይ ያለው ችግር በዘላቂነት መፍታት ያልተቻለበት ምክንያት አንደኛ እዛ ያለው ኃይል ጸረ ሰላም ኃይል አለ። ሁለተኛ ይሄ ኃይል ህዝቡ ውስጥ ተቀላቅሎ ገብቶ አሳቻ ሰዓት ጠብቆ ደፈጣ እየጠበቀ ነው ይህንን ጥቃት የሚያደርሰው። በዚያት ክስተት ባለበት ሁኔታ ውስጥ የሁለት ክልሎች መካከል እየተፈጠረ ያለ ግጭት ነው። ከኦሮሚያ ክልል መንግስት ጋር እኛ ክልልም በጋራ እየሰራ ያለ ስራ እንዳለ ሆኖ ግን ደግሞ በዘላቂነት አሁን ባለ ሁኔታ ከኛ ጋር ወደ 19 ቀበሌዎች የኛ ቀበሌዎች አሉ፣ አዋሳኝ ቀበሌዎች። እነዚህ ቀበሌዎችን የሸኔ ታጣቂዎች በስፋት የሚንቀሳቀሱበት ቀበሌ ነው። በዘላቂነት ችግሩ እንዲፈታ የፌዴራል መንግስት ጣልቃ ገብቶ የኦፕሬሽን ስራዎች እንዲሰሩ በሁለቱም በኩል በእኛ በኩልም በኦሮሚያ በኩልም ተመሳሳይ የሆነ መከላከያ ሰራ
ባለፉት ዓመታት ከሁለት መቶ በላይ ሰዎች ሲገደሉ አያሌ ንብረት ወድሟል፣ በአስር ሺዎች የሚገመቱ ዜጎችም ከቤት ንብረታቸው ተፈናቅሏል ሲሉ አስተዳዳሪው ተናግሯል። የወረዳው አስተዳደር ይመለከታቸዋል ላላቸው አካላት አሳውቆ ተጨማሪ ኃይል የተጠባበቀ ስለመሆናቸውም ለአሜሪካ ድምፅ ገልጿል።
ባለፉት ስድስት ዓመታት ውስጥ በዘላቂነት ከሁለት መቶ በላይ ሰዎች ሞተውብናል። በርካታ ከብቶች ተዘርፈውብናል። በርካታ የመንግስት ተቋማት፣ የግለሰብ ተቋማት ወድመውብናል። በተለይ ደግሞ ሁለት ቀበሌዎች ምንም በሚባል መልኩ ወድመዋል። በገንዘብ ይህንን ነገር ስትመነው ከ5 ቢሊዮን ብር በላይ የሚገመት ንብረት ወድመውብናል። ከምንም በላይ ግን ገንዘቡም ከንብረቱም በላይ ደግሞ ማንነት ላይ የደረሰው ውድመት የደረሰው ጥቃት በጣም ከባድ ነው። ይህንን ነገር ደግሞ ምን ሊተካው እንደሚችል አናውቅም።
ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በፓርላማ ደግሞ ሸኔ በሚል በአሸባሪነት የተፈረጀው ቡድን ጥቃቱን አለመፈጸሙን በመግለጽ አስተባብሏል። የቡድኑ ቃል አቀባይ ኦዳ ተርቢ ለአፋን ኦሮሞ ክፍል ያብራሩት ይህኑ ነው።
ለኪ ወራነ ኬኝ የሚቲ ዋንተ ክሲ ክራ ወቴ ከኑ በተሙ ቀቡ ናኖ ስነቲ
አይደለም፣ ጦራችን አይደለም ይህንን ድርጊት የፈጸመው። መታወቅ ያለበት ነገር በዚህ አካባቢ የእርስ በርስ ግጭት ከጀመረ ከ3 ዓመት በላይ ሆኗል። በተለይ የአማሮ ወረዳ ነዋሪ የሆኑ የኮንሶ፣ የቡርጂ እና የኩሬ ህዝቦች ናቸው ላለፉት 3 ዓመታት ስጋጩ የነበሩት። በእነዚህ ህዝቦች ስም ታጥቀው በአካባቢው የሚንቀሳቀስን ኃይል መለየት በጣም ከባድ ነው። የዛች ሀገር የፖለቲካ ምህዳር አካታች ቢሆን ኖሮ ይህ ችግር ከ3 ዓመት በፊት መፍትሄ ያገኝ ነበር። ነገር ግን ህዝቦች በመገፋታቸው ወደ ትጥቅ ትግል እንዲቀላቀሉ መንስኤ ሆነዋል። ሰሞኑን የተፈጸመው ግድያም በዚህ የተነሳ ነው። ሀገሪቱን የሚመራው ስርዓት ይህን መፍታት ሲገባው እሱን ትቶ በኦሮሞ ነጻነት ሰራዊት ላይ ስም ማጥፋት ስራ እየሰራ ይገኛል። የእኛ ድርሻ ይህ ግጭት ወደ ኦሮሚያ ክልል እንዳይስፋፋ መጠበቅ ነው እንጂ ሌላ ምንም የሚመለከተን ጉዳይ አይደለም።
ከ140,000 በላይ የአማሮ ልዩ ወረዳ ነዋሪዎች በጸጥታ ችግርና በድርቅ ምክንያት ለረሃብ መጋለጣቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን አመሰግናለሁ። ክቡራትና ክቡራን አድማጮች፣ አሁን ደግሞ ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ነውጥ በበረታባት ኢራን ያለውን ሁኔታ ይመለከታል። በኢራን ተቃውሞ ቀጥሏል። ዩናይትድ ስቴትስ የጭካኔ ያለችውን የቴህራንን እርምጃ አውግዛለች። ኢራን ውስጥ በፖሊስ ቁጥጥር ስር በነበረችው የ22 ዓመት ወጣት ሞት ሳቢያ በተነሳው በዚህ ተቃውሞ በጸጥታ ኃይሎችና በተቃዋሚዎች መካከል የተፈጠረ ግጭት መባባሱ ነው የተነገረው። በርካታ የዩናይት ስቴትስ ሕግ መወሰኛው ምክር ቤት እንደራሴዎች ተቃዋሚዎቹ በድፍረትና ጀግንነት ባሉት ሁኔታ ለሴቶች መብት ጭካኔውን ለመጋፈጥ በጽናት መቆማቸውን እናደንቃለን ሲሉ ለአሜሪካ ድምፅ ገልጠዋል። በዩናይት ስቴትስ ምክር ቤት የአሜሪካ ድምፅ ዘጋቢ ሲንዲ ሴን ተከታዩን ዘገባ አሰናድታለች። ደረጀ ደስታ እንደሚከተለው ያቀርበዋል።
ተቃውሞው የጀመረው መስከረም 6 2015 ዓመተ ምህረት ማሻ አሚኒ የተባለችውን የ22 ዓመቷን ሴት ሞት ተከትሎ ነው። ተቃዋሚዎቹም በ31ዱ የኢራን ግዛቶች ውስጥ በሚገኙ ሁሉም ከተሞች መታየታቸው ተመልክተዋል። በምዕራብ አዘርባጃን ግዛት ቡካን በተባለው ሰሜን ምዕራብ ከተማ የኢራን ፖሊሶች ረቡዕ ረፋዱ ላይ ተቃዋሚዎች ላይ መተኮሳቸውን የአሜሪካ ድምጽ ያገኘው የቪዲዮ ምስል አመልክቷል። ማሻ የተያዘችው ሂጃብ በአግባቡ አልተከናነብሽም ባሉ የስነ ምግባር ጠባቂ ፖሊሶች መሆኑ ተነግሯል። የሰብአዊ መብት ተሟጋቾች በተቃውሞ አመፁ በተነሳው ግጭት ምንም እንኳ ቁጥሩ ከዚያ በላይ ሊሆን ይችላል ብለው ቢገምቱም ቢያንስ 8 ሰዎች መገደላቸውን ተናግረዋል። እንዲህ ያለው ጥቃት የኢራን አገዛዝ መለያ ነው ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ኒውዮርክ ላይ ለአሜሪካ ድምጽ በሰጡት መግለጫ እንዲህ ብለዋል።
It's a very simple fact. Mahsa Amini should be alive today. The only reason she's not is
because ቀላል እውነታ ነው። ማሻ አሚን ዛሬ በህይወት መኖር ነበረባት። በህይወት የሌለችበት ዋነኛው ምክንያት የስነ ምግባር ጠባቂ ፖሊስ በመባል የሚታወቀው የጭካኔው አገዛዝ አካል በፈጸመባት ድርጊት ነው። እና እያየን ያለነው ነገር የኢራን ባለስልጣናት በዜጎቻቸው ላይ እየፈጸሙ ያሉትን ተመሳሳይ ጭቆናና ጭካኔ ነው።
የኢራን ሴቶችና የሴቶች መብቶች አንቂዎች ቱርክ ኢስታንቡል በሚገኘው የኢራን ቆንስል ፊት ለፊት ነጻነት የሚለውን መፈክር እያሰሙ የቴህራን መንግስት ሴቶች በአደባባይ ራሳቸውን እንዲሸፍኑ ያወጣውን አስገዳጅ ህግ ተቃውመዋል። የራሳቸውን ጸጉር በመቆራረጥም በአሚኒ ሞት የተሰማቸውን ተቃውሞ የገለጹበትን የቪዲዮ ምስሎች በማህበራዊ የመገናኛ መድረኮች ላይ እየተቀባበሉና እያጋሩት መሆኑም ተመልክተዋል። የኢራን ፕሬዚደንት ኢብራሂም ሬዚ በተባበሩት መንግስታት ጠቅላላ ጉባኤ ላይ ያደረጉት ንግግር የራሳቸውን ዜጎች መብቶች በኩራት የሚያስጠብቁ መሆኑን ተናግረዋል። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሮበርት መንዴዝ ግን ሬዚ የሚኖሩት በሌላ ዓለም ላይ መሆን አለበት ብለዋል።
You know, the death of this young 22-year-old woman.
በኢራን የስነ ምግባር ጠባቂ ፖሊሶች የተገደለችው የ22 ዓመቷ ወጣት ሞት የሰብአዊ መብት መከበር ምሳሌ ሊሆን አይችልም። ኢራን ውስጥ ሴቶች ማህበረሰብ ውስጥ ያላቸውን ቦታ በማግኘት የተሟላ መብታቸውን ማስከበር በማይችሉበት ሁኔታ የሰብአዊ መብት ተደርጎ ሊወሰድ አይችልም። ገንዘብህን ሰዎችን ለመመገብ ሳይሆን የሽብር ድርጊቶችን የሚፈጽሙ የተለያዩ ቡድኖችን ለማስታጠቅ ስትጠቀም ስለ ሰብአዊ መብት ጉዳይ ሊሆን አይችልም።
ፕሬዚደንት ባይደን በተባበሩት መንግስታት ጠቅላላ ጉባኤ ላይ ከቴህራን ጋር ለመግባባት ዲፕሎማሲ የተሻለው አማራጭ መንገድ ነው ሲሉ በተናገሩት ላይ አስተያየታቸውን እንዲሰጡ የተጠየቁት ሪፐብሊካኑ እንደራሴ ሴኔተር ሮብ ፖርትማን የሚከተለውን ተናግረዋል።
ለእኔ ቁልፉ ነገር የተቀረው ነጻ ዓለም በዚህ ጉዳይ ከእኛ ጋር እንዲሆን ማድረግ ነው። ይህ ታዲያ ኢራን የምትከተለው አቅጣጫና የምትሰራው ስራ ያሰጋቸው በመካከለኛው ምስራቅ ያሉ ብዙዎቹ አጋሮቻችንን ብቻ አይደለም፣ ወይም የኒውክሌር ጦር መሳሪያ ብቻ በሚመለከት አይደለም። በቀጠናው ሽብርተኝነትን በማስፋፋት የሚያደርጉትን ድርጊት የሚጨምር መሆን አለበት። ይሁን እንጂ ግን ሁሉም አብሮ መቆም ይገባዋል።
አሁን በኒውዮርክ የሚታየውን ጨምሮ ለአሁኑ ዓለም ትኩረቱን በማሻ አሚኒ ግድያ በተቀሰቀሰው ተቃውሞ ላይ አሳርፈዋል። ቴህራን አሚኒ የሞተችው በልብ ድካም ነው ብትልም ቤተሰቦቿ ግን ያ የሚታመን ነገር አይደለም ይላሉ።
አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የስርጭቶቻችንን ለመከታተል የሚያስችሏችሁን አድራሻዎች እንደሚከተለው እናስታውሳችሁ።
يا የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከ3:45 መሆኑን ያመለክታል። ለዚህ ሰዓት ያሰናዳነው ልዩ ዝግጅት ወደ ድሬዳዋ ይወስድናል። ከነበሩት ዓመታት አንጻር ሲታይ በርካታ ኢትዮጵያውያን በኑሮ ውድነት የተፈተኑበት መሆኑን ይናገራሉ ሲል ይንደረደራል አዲስ ቸኮል ከድሬዳዋ ያጠናቀረልን ዘገባ። ይህን አስመልክቶ የተሰሩ ጥናቶችም የዋጋ ንረት ከፍተኛ መሆኑን ያመለክታሉ። የምጣኔ ሀብት ባለሙያዎች የምርታማነት አለመጨመር፣ ጦርነት፣ የውጭ ምንዛሬ እጥረት እንዲሁም የማስፈጸም አቅሙ የጠነከረ መንግስታዊ ተቋማት መገንባት ያለመቻሉ የችግሮቹ መንስኤዎች ናቸው ይላሉ። መንግስትም የኑሮ ውድነቱን ተጽዕኖ ለመቀነስ ልዩ ልዩ እርምጃዎችን እየወሰድኩ ነው ብሏል። ሆኖም ነዋሪዎችና የምጣኔ ሀብት ባለሙያዎች በበኩላቸው እርምጃዎቹ ዘላቂ መፍትሄ ያስገኙ አይደሉም ባይ ናቸው። አዲስ ቸኮል ቀደም ብዬ እንዳስተዋወቅኩት የዋጋ ግሽበት፣ ጦርነትና ድርቅን ጨምሮ በኑሮ ውድነት ላይ የደቀኑትን ፈተና ለመዳሰስ በተከታዩ ዘገባው አመቱን መልከት ያደርጋል።
ወይዘሮ አበባ ዘነበ ይባላሉ። የድሬዳዋ ከተማ ነዋሪ ናቸው። በእርሳቸው አስተያየት 2014 ዓ.ም አብዛኞቹ ወራት ከቀደሙት ዓመታት አንጻር ሲታይ ብዙዎቹን የፈተነው ዋጋ ውድነት የተስተዋለባቸው ናቸው።
2014 ሩብ ላይ ድረስ ትንሽ ደህና ነው። ለምሳሌ አሁን በጤፍ ብንሄድ 30 ቤት ነበረ እስከ 35 ምናምን። 2000 ከሩብ በኋላ ግን 40 ቤት ገብቷል። ኪሎ ማለት ነው። ኪሎ 40 ቤት ገብቷል። 2015 እስከሚገባ ግን ከ40 እስካሁን እንዳለንበት 55 ደርሷል በኪሎ። ሌሎችንም ስናያቸው አሁን እንደ ስንዴ ሌላ ስላይ ስናያቸው ማሽላ ስንዴ ስናያቸው ስንዴ 45 ማሽላ 30 እና 25 የሚገዛ አሁን 50 ገብቷል። ያው ከጤፉ እኩል ማለት ነው። ዘይትና ወደ ዘይት ስንሄድ ደግሞ ዘይት በጣም እንትን ነበረ። ዘይትና ስኳር በጣም ውድ ነበረ። በሱቅ ስንሄድ 100 ብር 60 ምናምን ነበረ። መንግስትም ከሚያቀርበው አኳያ ደግሞ ትንሽ ቀን ብቅ ይላል አጥጋቢ አይደለም። ያው ለሸቀጣ ለከሱቁ እንትን አይልም። የ30 20 ብር 45 ብር ኪሎን ሸጦልን እንደሆነ ሱቅ 65 ነው። አባሁኑ እንደውም እስከ 100 ምናምን ገብቷል። 1 ኪሎ ስኳር ማለት ነው። ዘይትም 4.50 5 ሊትር በ3 ነበር። 2014 ውስጥም ትንሽ 400 ብር ነበር 5 ሊትር መንገዛው። ግን አሁን 720 ብር እስከ 620 ብር ድረስ ደርሷል። ስኳር ግን አሁንም 100 ብር ገብቷል። ትንሽ ቀን ነበር። አሁን
ከምግብ ነክ ውጤቶች ውጪ ባሉ ምርቶች ላይም ከፍተኛ ዋጋ ጭማሪ መታየቱን የሚናገሩት ደግሞ አቶ ስሜ ከበደ የተባሉ የድሬዳዋ ከተማ ነዋሪ ናቸው።
2014 ላይ ዶላር በመጨመሩ ምክንያት ሁሉ ነገር የምግብ ነክም ሆነ ነዳጅም ሆነ ሲሚንቶ ከፍተኛ ክፍያ አሳይቷል። በህብረተሰቡ ላይ ያለው ነገር በጣም ተጽዕኖ ከፍ ያለ ነው። በልዩነት አለው የሚባለው ነገር አናችም ነገር የለም። ሲሚንቶ ወሲሚንቶ በሲሚንቶ ከፋብሪካው ሞተ በነጋዶችም ሆነ ወደ 1400 ድረስ ተሸጧል። ሲሚንቶ በፊት 500 ብርም ነበር፣ ከዛ በታችም ተሸጥ ነበር። በ2014 ግን ከፍተኛ ውጤት አሳይቷል። እንደዚሁ መኪናዎችም ምግብ ነክም በጣም እቤትም ቢሆንም በጣም ብዙ ነገሮች በከፍተኛ ሁኔታ ዋጋ ጨምረው ነው ያየው።
ዶክተር አረጋ ሹመቴ በዋጋ ውድነት ዙሪያ ጥናት አካሄዱ የምጣኔ ሀብት ባለሙያ ናቸው። ጥናታቸውም ቀደም ሲል በነዋሪዎች የተገለጸውን የሚያጠናክር ይመስላል።
ዘንድሮ 2014 ባለፈው ዓመት ማለት ነው 2014 በነበረው ዓመት በጣም ከፍተኛ የሚባል የወር ከወር ኢንፍሌሽን አስተናግደን የኑሮ ዋጋ ግሽበት አስተናግደንበት ያለፍነው ዓመት ነበር። በነገራችን ላይ በተለይ ግንቦት ሚያዝያ አካባቢ ሰኔ በጣም ግንቦት ወር ላይ በጣም ከፍተኛ የሚባል ከተመሳሳዩ የ2013 ግንቦት ወር ጋር ሲታሰብ የ37.7% አጠቃላይ የዋጋ ግሽበት የነበረበት በጣም ትልቅ የሚባለው ግንቦት ላይ የተስተናገደው ነው ዋጋ ግሽበት እና ሚያዝያም እንደዚሁ ነበረ። ተወሰነ ወደ ላይ እና ወደ ታች መውጣት አለው። ያን ያክል በጣም ከፍተኛ ነው ልዩነቱ። አመቱን በሙሉ 30% እና ከዛ በላይ የሚጨርስ ነው ከወር ወር ከባለፈው ከ2013 ወር አፍረዘን ጋር ሲታሰብ።
የዋጋ ንረቱ በዓለም አቀፍ ደረጃ ዋጋቸው የጨመረው የስንዴ ዘይትና ነዳጅ ውጤቶች ዋጋ ላይ ተጽዕኖ እንዳሳደረ ይነገራል። ከዚህ ባሻገር ድርቅና ጦርነቱን ጨምሮ ዋጋ ንረቱ በርካታ መንስኤዎች እንዳሉት ዶክተር አረጋ ያስረዳሉ።
እንደው ለዚህ ከፍተኛ የሆነ አመቱ ሙሉ ከፍተኛ የሆነ ዋጋ ግሽበት ለማስተናገዳችን እንደ ዋና ዋና ምክንያቶች ሊቀጠቀሱ የሚችሉ ምንድን ናቸው ብለን ብናነሳ፣ አንደኛው እና የመጀመሪያው የአቅርቦቱ እና የፍላጎቱ አለመመጣጠን ነው። ይሄ ደግሞ እንደ ዋና ማሳያ የሚባለው የምግብ ነክ ሸቀጦች ዋጋቸው የሌላውን ዋጋ ግሽበት የሚመራው ከሆነ ምግብ ነክ ሸቀጦች ደግሞ አብዛኛው በቶሎ ሊበላሹ የሚችሉ ናቸው እና በተሎ ሊበላሹ የሚችሉ ሸቀጦች ዋጋቸው ጨመረ ማለት አቅርቦት የላቸውም ማለት ነው። አንዱ እሱ ነው። ሌላኛው በከፍተኛ ሁኔታ እየጨመረ የመጣው የውጭ ምንዛሬ እጥረትና የውጭ ምንዛሬ ዋጋው። ምክንያቱም አገሪቱ ከፍተኛ የሆነ ምርት ከውጭ ታስገባለች። አንዳንድ የሚበል ለምግብ ፍጆታ የሚሆን ታስገባለች። ምግብ ፍጆታ ማይሆንም ለኢንዱስትሪዎች ግብአት የሚሆን፣ ለኮንስትራክሽኑ ግብአት የሚሆን፣ ለሆቴሎችና ለሰርቪሶች ግብአት የሚሆን ምርትንም ታስገባለች። ይሄ በከፍተኛ ሁኔታ ዋጋው እየጨመረ ማስመጫ ዋጋው እየጨመረ በሄደ ቁጥር አገር ውስጥ ኢኮኖሚው ላይ ከፍተኛ የሆነ የዋጋ ጫና ያሳርፋል። ሌላኛው በአገር ውስጥና በውጭ ያለው አለመረጋጋትና ጦርነት በአገር ውስጥ ያለው ምርት ከአንድ ቦታ ወደ አንድ ቦታ እንዳይንቀሳቀስ፣ ምርት እንደ ልብ እንዳይመረት፣ ጤናማ የሆነ ግብይት እንዳይኖር በማድረግ የውጭው የዓለም አለመረጋጋት ደግሞ የትራንስፖርት ዋጋን በመጨመር የነዳጅ ዋጋን በመጨመር ሌሎችንም ምርቶች በቀላሉ ማግኘት እንዳይቻል በማድረግ ይህም አስተዋጽኦ አድርጎበት አልፏል አመቱ ላይ። ከዚሁ ጋር በተጨማሪ የግብይት ሂደቱ የኢትዮጵያ ኢኮኖሚ አሁን በጣም እየተሰቃየበት ያለው አንዱ አቅርቦት እጥረቱ አቅርቦትና ፍላጎቱ ያልተመጣጠነ ከመሆኑ በላይ ከፍተኛውን ድርሻ እየወሰደ ያለው የግብይት ሰንሰለቱ በጣም የተራዘመ ደላላና ወያላ የሚቆጣጠረው ኢኮኖሚ ግብይቱ በጣም የደከመና ጥቂቶች ብቻ የሚወስኑ አሁን ትልልቅ ከተሞች አካባቢ ጊዜ ምግብ ነክ ካልሆኑት ሸቀጦች በነገራችን ላይ የቤት ዋጋ ነው ከፍተኛውን ድርሻ የሚወስደው እና ይህንን የሚወስኑት ደላሎች ናቸው።
የዋጋ ንረቱን ለማረጋጋት መንግስት የወሰደው እርምጃ ካለ ስንል የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ ተሻለ በሉን አናግረን ነበር።
ለምሳሌ አሁን ሲሚንቶ ጠቅሰሃል። የኮንስትራክሽን ሴክተሩ በጣም ጥንቃቄ የሚጠበቅና ብዙ የስራ እድል የሚፈጥር በመሆኑ እንዲያስተካክሉ ተደርጓል። ይሄ ማስተካከያ ተደርጓል ለሶስት ወር ነው። ከዛ በተጨማሪ ያው በቋሚነት የሚታወቀው የነበረው አንዱ ዘይት ነው። ዘይት እንደምታየው ከውጪ መንግስት በድጎማ የሚያስገባው አለ። በተለይም ፓልም ኦሊን የምንለው ነው። አሁን ደግሞ በሀገር ውስጥ ሪፋይንድ እያደረጉ ስለሆነ ለእነሱም ሰፖርት ይደረጋል። በተጨማሪም በፍራንኮ ቫሉታ እንዲገባና እንዲሸጥ እየተደረገ ነው ያለው። የዋጋው ጉዳይ ላይ ያው የዓለም ገበያ ዋጋ የሚወስነው ሸቀጥ ነው። ስለዚህ መንግስት የሚደጉመውን በሸማቾች አማካይነት እያከፋፈለ ነው። በአንጻራዊነት የተረጋጋ ነው ማለት ይቻላል። ሌላኛው ስንዴ ነው። የስንዴ ጉዳይ ላይ እንደምታየው ከውጭ እናስገባ ነበር። በዚህ በጀት አመት ደግሞ የቆላ የእርሻ ጉዳይ ስለነበረ ሰርፕለስ ይኖራል ተብሎ ነው እየተገመተ ያለው፣ ወደ ውጭ ይሄዳል።
ስኳር ላይ ግን አሁንም ችግሩ እንዳለ ያመኑት ሚኒስትር ዴታው እሱም ጥናት ላይ ነው ብለዋል። ሩዝም በቀጣይ ድጎማ ሊደረግ በሚችልበት ሁኔታ ላይ የተጠና መሆኑን አቶ ተሻለ ጨምረው ገልጸውልናል። መንግስት የቅዳሜና እሁድ ገበያን፣ የሽግግር ዳቦ ድጎማና የንግድ ሰንሰለት ላይ ያሉት ደላሎች ቅነሳን፣ በነዳጅና ምግብ ውጤቶች ላይ የሚደረግ ድጎማ፣ የሲሚንቶ ገበያ ቁጥጥርና ሌሎች መሰል እርምጃዎች ቢወስድም የዋጋ ንረቱ ግን በሚፈለገው መጠን ሊረጋጋ አልቻለም። ለመጀመሪያ ጊዜ ከወር ወር ቅናሽ አሳየ በተባለበት የሐምሌ ወር ሳይቀር ያሳየው ቅነሳ ከ34% ወደ 33.5% ብቻ ነው። ከአመት እስከ አመት ከ30% በላይ ሆኖ የዘለቀውን የዋጋ ግሽበት ለማረጋጋት በመንግስት ከተወሰዱ በርካታ እርምጃዎች አንጻር ለምን ውጤታማ መሆን አልተቻለም በሚል ጥያቄ ያቀረብንላቸው ዶክተር አረጋ የመንግስት እርምጃዎች ጊዜያዊ እንጂ ዘላቂ መፍትሄዎች ላይ ያተኮሩ ስላልሆኑ ነው ይላሉ። ሌሎች የሚጠቅሷቸው ጉዳዮችም አሉ።
አንዱና የመጀመሪያው መንግስት ሊያደርገው የግዴታውና ቀላሉም የሚሆነው ተጠያቂነት ያለው ጠንካራ ፈጻሚና ውጤታማ የሆነ መዋቅር ከላይ እስከታች መዘርጋት መቻል አለበት። ላይ ሚኒስትሩ ሌብል ወይ ምናምን ወይ ዳይሬክተር ብቻ አይደለም ጠንካራ መሆን ያለበት፣ እስከታች ስራዎችን የሚፈጽመው አካል እስከታች ያለው በጣም የተጠናከረ መሆን መቻል አለበት። ሌላኛው የግብይት ገበያ ስርዓቱ ኢኮኖሚውን እየመራ ስለሆነ የገበያ ስርዓቱ የሚያስፈልገውን ድጋፍ ከመንግስት በእያንዳንዷ ጊዜ እንደውም ቢቻል አስቀድሞ ምን ችግር ሊፈጠር ይችላል የሚለውን እያሰቡ የገበያ ስርዓቱን መደጎም፣ ማገዝ፣ ይህ ማለት አቅርቦትና ፍላጎቱን እንዲመጣጠን ማስቻል ማለት ነው። ስለዚህ በዚህ ዙሪያም ስራዎችን መሰራት መቻል አለባቸው። ሌላኛው ኤክስቼንጅ ሬቱን ወይም ደግሞ የውጭ የምንዛሬውን ተመን በተወሰነ መልኩ ማኔጅ ለማድረግ መሞከር፣ ህጋዊ ያልሆነውን ግብይት ወደ ህጋዊ እንዲመጣ የማድረግ መጨመር የሚያስችሉ ስትራቴጂዎችን በማሰብ እንዲጨምርም፣ ያ ማለት ፎሬን ከረንሲውን የሚጨምሩባቸው ሜካኒዝሞች ለምሳሌ የገበያ መዳረሻን ማስፋት። አሁን ባለፈው አመት ታስታውስ ከሆነ አንዱ ኢትዮጵያ ካጋጠማት ችግር አጎዋ መሰረዟ ነው። አምና ታህሳስ ላይ አስተናግዶ የነበረው ይሄ ሁልጊዜም ደግሞ የሰውን ሀገር ቻሪቲ ከመጠበቅ ይልቅ የራስን ገበያ መፍጠር። አሁን እነዛ አጎዋ ላይ ጥገኛ የነበሩ ድርጅቶች በሙሉ አንዳንዶቹ ተዘጉ፣ አንዳንዶቹ ማምረት ከነበረባቸው ከ0.5% በታች እያመረቱ ፋብሪካቸውን ሳይዘጉ የቆዩ አሉና እንደዛ ከሚሆን ይልቅ ሌሎች የገበያ መዳረሻዎችን ማሰብ፣ ሁልጊዜም በአንድ በተከፈተ መስመር ብቻ መፍሰስ አስፈላጊና አዋጭ አይደለምና ሌሎቹን አማራጭ የውጭ ምንዛሬ የሚገኝባቸውን አቅጣጫዎች በማሰብ የውጭ ምንዛሬው እንዲጨምር ማድረግ፣ ምንዛሬ መጠኑን ማኔጅ ማድረግ ይቻላልና እነዚህም ላይ መሰራት መቻል አለበት። ሌላኛው የአንዳንዶቹ ሸቀጣሸቀጥ ወይም አንዳንዶቹ እቃዎች የአቅርቦትና የፍላጎት አለመጣጣም ከመሆኑ ብቻም ሳይሆን በአሻጥሮቹም ከፍተኛ ሁኔታ የተገባባቸው ስለሆነ የመንግስት ኃላፊዎችም የሚባሉትም ሳይቀር እየገቡባቸው ስለሆነ እነዚህን ጥርት ባለመልኩ የሚጠበቅበትን ክትትልና ቁጥጥር በማድረግ የግብይት ስርዓቱ በስርዓት እንዲሰራ፣ የአቅርቦት እጥረት ያለባቸውንም የአቅርቦት እጥረት እንዲጨምሩ የማድረግ ስራዎች መሰራት መቻል አለባቸው። ለምሳሌ እነ ሲሚንቶ፣ አትክልትና ፍራፍሬ እነዚህ አሁን የአቅርቦት እጥረት በተወሰነ ቢኖርባቸውም የግብይት ሰንሰለቱ አንዱ እና ዋነኛው ችግር ስለሆነ ይህንን በንጹህ እና በትክክል ግብይት ስርዓቱ እንዲሰራ ማድረግ። ሌላኛው ፒስፉል የሆነ የስራና የመኖሪያ ኤንቫይሮንመንት እንዲፈጠር፣ በተለያዩ ቦታዎች የሚደረገው ግጭትና መፈናቀል በጣም ከፍተኛ የሆነ ምርት ከአንድ ቦታ ወደ አንድ ቦታ እንዳይንቀሳቀስ አድርጎታል። ምርታማ የሆኑ የኢትዮጵያ አካባቢዎች ምርታቸውን በትክክል እንዳያምርቱ አድርጓቸዋል። ይህንን በዚህ አመት በተለይ መቀነስና ማስወገድ ካልቻል የሚቀጥሉት አመታትም አደጋ ውስጥ ነው የሚሆኑትና
ባለፈው አመት ለዋጋ ንረቱ መንስኤ ወይም አባባሽ ከነበሩት ምክንያቶች መካከል ጦርነቱ አሁንም እንደቀጠለ መሆኑ፣ በቆላማ አካባቢዎች የተከሰተው ድርቅ ዘንድሮም ሊቀጥል ስለመቻሉ የአየር ትንበያ ባለሙያዎች ሲያስረዱ፣ የውጭ ምንዛሬ ጥረትም በ2015ም ሊቀጥል ይችል ይሆናል የሚል ግምት አለ። በአንጻሩ መንግስት በተደጋጋሚ የሚገልጸው የምርታማነት መጨመር ውጤት ላይ ግን አበረታች ጅምሮች መኖራቸውን ባለሙያዎች ያስረዳሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለግሩም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች፣ ታዲያ ይህን መሰል ዘገባዎች ያለፈውን ዓመት የምንቃኝባቸው በተለያዩ ርዕሰ ጉዳዮች ዙሪያ ቀደም ሲል የተወሰኑትን አቅርበናል። በመጪው ቀናትና ሳምንታትም እንዲሁ እናቀርባለን። የአሜሪካ ድምፅ የአማርኛው ክፍል 40ኛ ዓመትም በመታሰብ ላይ ነው። በዚህ ወር መጨረሻ 40ኛ ዓመቱን ይደፍናል። ልዩ ዝግጅቶች ይኖሩናል። ለዛሬ ያልነውን ግን ታዲያ እዚህ ላይ ልናበቃ ነው። ነገ ቅዳሜ ከልዩ ልዩ ዝግጅቶች ጋር እንጠብቃችኋለን። አስተናግድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ እንዲሁም ከስርጭት መሐንዲሱ ኔልሰን ሎፔዝ እና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ። Thank you.